ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መጀመሪያ የአንድ ሰው ንብረት ከመወሰዱ በፊት ያ ሰውዬ ይነገረዋል። ይሄ ንብረትህ በትክክለኛ ያስከው ስላልሆነ እንወስደው ነው ወይም ተይዟል። መጥተህ በዚህ ጊዜ ተከራከር፣ ያለህን ማስረጃ አቅርብ እና አንደኛ ኖቲስ አስፈልጋል። ሁለተኛ ደግሞ ኦፖርቹኒቲ ቱ ቢ ሄርድ፣ የመስማት እድል፣ የማስረዳት እድል መሰጠት አለበት። ለግለሰቡ በጅምላ ሳይሆን ለእያንዳንዱ ሰው።
ሁለት ልጅና ባልና ሚስት ቢኖሩ ብለን ካልኩሌት ብናደርግ ከ15,000 እስከ 20,000 ቤት በምናፈርስበት ጊዜ ከ60,000 እስከ 80,000 ሰው ከቤቱ ይፈናቀላል። አሁን ባለው በሀገሪቷ ባለው ተጨባጭ ሁኔታ ከ60,000 እስከ 80,000 ሰው ከቤት አፈናቅለን ምን ልናደርግ ነው? ማህበራዊ ቀውሱን፣ ኢኮኖሚያዊ ቀውሱን መወጣት ከባድ ፈተና ነው።
የቀደሙት ህገ መንግስታዊ ጉዳዮች አዋቂው አቶ ደረጀ ደምሴ፣ እርሳቸውን ተከትሎ የተሰሙት ደግሞ ዶክተር ደረራ ሁቃ የድሬዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ናቸው። በትላንትናው ምሽት የጀመሩት ውይይት ዜናውን ተከትሎ ይቀርባል። ለጥያቄው መልስ ነው ዝግጅቱ።
ይህ ጊዜ ቀን ጉዳይ የሚከታተሉ ሰዎች የሚያጠኑትም ሰዎች የሚሉት በግለሰብ ላይ የሚጠለጠል ለውጥ በረጅም መንገድ አያስኬደን፣ ግለሰቦች ግን በጣም ወሳኝ አይደሉም ማለት አይደለም። ስለዚህ የጠቅላይ ሚኒስትር አብይ አስተዳደር ብዙ ነገሮችን መስራት የሚችልበት የታሪክ አጋጣሚ ተፈጥሮለታል። ግን እነኚህ በዚህ አጋጣሚ የተፈጠሩ እድሎች እንዳያመልጡ የሚባለውን ለውጥ ተቋማዊና መዋቅራዊ ማድረግ የግድ አስፈላጊ ነው።
በመሰረቱ ችግራችን የስርዓት የህገ መንግስት የማንነት ፖለቲካ መሆኑን 30 ዓመት አብዛኛዎቹ ኢትዮጵያውያን የታገልንበት እና ዛሬም የጸናንበት ጉዳይ ነው። ግን ለውጡ ዘላቂ እና አስተማማኝ ሊሆን የሚችለው ያለፉት ስርዓቶች ደርግና ወያኔ እንዳደረጉት ምንም ነገር በጉልበት ማህበራዊ ድጋፍ ሳይኖራቸው በሚሊተሪ ኃይል ወይንም በፖለቲካ ኃይል አለመደረጉ ተገቢ ነው።
በመጀመሪያ እኔ ምንም ለውጥ የለም አላልኩም። ሀገሪቱን የሚያሻግር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ።
ቆየት ብለው ይመለሳሉ። ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። ሁለተኛው አቶ ግዛው ለገሰ በዚህ በዋሽንግተን በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ናቸው። የመጨረሻው ተናጋሪ አቶ ቴዎድሮስ ጸጋይ የሪዮት ሚዲያ መስራችና ዋና አዘጋጅ ነው። ሰሞንኛውን ውዝግቦች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረው ውይይት ይህም በትላንትናው ምሽት ጀምር ያደረግነው ነው። ቆየት ብሎ ይሰማል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ መጋቢት 21 2011 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሥ ታምሬ ያቀናብርልናል። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።
ሰላም ጤና ስጥልኝ አድማጮች፣ እንደምናመሽታችኋል። ዜናውን የማስተማማችሁ አዲሱ አበበ ነኝ። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ ዛሬ ስለ አዲስ አበባ ባለአደራ ምክር ቤት ወይም ባልደራስ ሊሰጥ የነበረው ጋዜጣዊ መግለጫ በፖሊስ ተከለከለ። ይህ የመንግስት መገናኛ ብዙሃን ያልተገኙበት ጋዜጣዊ መግለጫ እንዳይሰጥ ፖሊሶች ለምን እንደከለከሉ፣ ጋዜጠኞችን ከስፍራው ከማባረር ያለፈ የሰጡት ምክንያት የለም። ዘጋቢያችን ግርማቸው ከበደ ነበር በስፍራው የተመደበው።
ጋዜጣዊ መግለጫው ሊሰጥ የነበረው በራስ ሆቴል ሲሆን የአዲስ አበባ ከተማ ዩኒፎርም ያደረጉ ፖሊሶች ጋዜጠኞች ወደ ራስ ሆቴል እንዳይገቡ ከልክለዋል። በስፍራው ከግል መገናኛ ብዙሃን ጋዜጠኞች በስተቀር የመንግስት መገናኛ ብዙሃን ጋዜጠኞችን የቪኦኤ ዘጋቢ አልተመለከተም። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ከአዳራሽ ውጪ ጋዜጣዊ መግለጫ ሊሰጥ ሲሞክርም ፖሊሶች በአካባቢ የሚገኙትን ሰዎች በሙሉ አካባቢውን እንዲለቁ በመጠየቃቸው ጋዜጣዊ መግለጫው ሳይሰጥ ቀርቷል። ጋዜጣዊ መግለጫው እንዳይሰጥ ከተደረገ በኋላ የአዲስ አበባ ከተማ ፖሊሶች ራስ ሆቴል አካባቢ የነበሩ ግለሰቦችን ተበተኑ በማለት አካባቢውን እንዲለቁ ጠይቀዋል። ፖሊሶች ጋዜጣዊ መግለጫው እንዳይሰጥ ለምን እንደከለከሉ ከበላይ አካል የተሰጠ ትዕዛዝ ነው ከማለት በስተቀር ማብራሪያ አልሰጡም። ጋዜጣዊ መግለጫው የተከለከለበትን ምክንያት ማብራሪያ ለማግኘት ቪኦኤ ወደ አዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት በተደጋጋሚ ቢደውልም ምላሽ አላገኘም። ቪኦኤ አቶ እስክንድርን ለማነጋገር የሞከረ ሲሆን ዛሬ አስተያየት መስጠት እንደማይችል በመግለጽ በሚቀጥለው ሳምንት መግለጫ እንደሚሰጥ ተናግሯል። ጋዜጠኛና የሰባዊ መብት ተሟጋች እስክንድር ነጋ መጋቢት 1 ቀን 2011 ዓ.ም ተመረጠ በሾች ከሚቆጠሩ የአዲስ አበባ ከተማ ነዋሪዎች ጋር በባልደራስ አዳራሽ ባደረገው ውይይት የሚከተለውን ያቋም መግለጫ ማውጣታቸው ይታወሳል።
አዲስ አበባ የነዋሪዎቿና የመላ ኢትዮጵያ እንደሆነችና የትኛውም ክልል ሆነ ህዝብ በላዩ ላይ ልዩ ጥቅም የሌለው መሆኑን፣ ሁለተኛ የአዲስ አበባ ወሰንና በከተሞች የሚደረጉ ሰፈራዎችን በሚመለከት የሚቀጥለው ምርጫ ተደርጎ በህዝብ የተመረጡ መስተዳድሮች እስኪቆሙ ድረስ ምንም አይነት ተግባራዊ እንቅስቃሴ እንዳይደረግ፣ ሶስት የአዲስ አበባ ህዝብ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድም ድምፅ እንዳይሰጥ፣ ይህንንም ለማስተባበር ይህንንም ለማድረግ ህዝቡን ለማንቃትና ለማደራጀት ይህን ስብሰባ ያዘጋጀውን አስተባባሪ ኮሚቴ የሰየምን መሆናችንን ትሰይሙናላችሁ? አራተኛ መጨረሻ እንቅስቃሴያችን ይሄ ለኢትዮጵያ ህዝብም ለዓለም አቀፉ ማህበረሰብም እንዲሰመርበት እንፈልጋለን። እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ እንዲሆን የወሰንን መሆናችንን በሙሉ ድምፅ እናደርጋለን።
ከሁለት ሳምንት በፊት ደግሞ የአዲስ አበባ ነዋሪዎች የሞራል ውክልና ያለውና የነዋሪዎችን ጥቅም ያስጠብቃል በሚል የአዲስ አበባ ባላደራ ምክር ቤት ባልደራስ የተባለ ለምርጫ የማይወዳደር ማህበር ማቋቋሙን አስተውቆ ነበር። ሆኖም ይህ ማህበር በመንግስት የተወደደ አይመስልም። የአዲስ አበባ ከተማ ምክር ቤት ጽፈት ቤት የከተማ አስተዳደሩ ህጋዊ ውክልና እንዳለው የሚገልጽ መግለጫ ከመውጣቱ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ በተካሄደው አዲስ ወግ የውይይት መድረክ የመዝጊያ ንግግር ሲያደርጉ በአዲስ አበባ ባላደራ ምክር ቤት ላይ ጠንካራ ተቃውሞ ማቅረባቸው ይታወሳል።
ጋዜጣዊ ቢያችዋለሁ አብርሃ ደስታ ካሸነፍ በ24 ሰዓት አቅርጭ ያስረክበሃል። ሳታሸንፍ አሁን ባላደራ ነው የሚባለው ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት እንዳለ ይህ መታወቅ።
ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ለዘገባው ግርማቸውን አመሰግናለሁ። ይህ ዜና የሚተላለፍላችሁ ከቪኦኤ የአማርኛው አገልግሎት ነው። ብዙ ሺህ ፍልስጤማውያን ድንበር ላይ አጥር መቆሙን መቃወም በየሳምንቱ የጀመሩትን አንደኛ ዓመት ለማክበር በተሰበሰቡበት ወቅት በተከፈተ ተኩስ ሁለት ፍልስጤማውያን መገደላቸው ታውቋል። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው የ17 ዓመቱ አድሃም አማራ ግንባሩ ላይ ተመትቶ ወደ ሐኪም ቤት ከሄደ በኋላ ሕይወቱ አልፏል። ሌሎች 13 ፍልስጤማውያን በጥይት የቆሰሉ ሲሆን በጠቅላላው 33 ሰልፈኞች ናቸው የመቁሰል አደጋ የደረሰባቸው። የእስራኤል ጦር ተቃዋሚዎች ድንጋይ የወረወሩ እንደነበር ገልጧል። ቀደም ሲል በነበረው ሰዓት ደግሞ አንድ የ21 ዓመት ፍልስጤማዊ ወጣት ድንበሩ አጥር አቅራቢያ ዛሬ ጠዋት በእስራኤል ኃይሎች መገደሉን አሁንም የጋዛ ጤና ጥበቃ ሚኒስቴር አስታውቋል። የጋዛ ባለስልጣናት እንዳስታወቁት ግንባሩ ላይ ተመትቶ የሞተው ወጣት መሐመድ ሰዓድ ይባላል። ግብጽ ጋዛን በሚገዛው ሐማስና በእስራኤል መካከል የተኩስ አቁም ውል ለማደራደር እየሞከረች መሆኗ ተመልክቷል። የሩሲያ ወታደሮች ቬኔዙዌላ መግባታቸውን በተመለከተ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የኢኮኖሚ ማዕቀቦችን ጨምሮ የተለያዩ አማራጮች እንዳሏቸው በቬኔዙዌላ የዩናይትድ ስቴትሱ ልዩ ልዑክ አስታወቁ። ልዩ ልዑኩ ኤሌት አብራምስ ትናንት አርብ በውጭ ጉዳይ ሚኒስቴር ግቢ በሰጡት ቃል አማራጮች ያሉን ይመስለኛል፣ ሩሲያ ግን ይህን ማድረጓ መብቷ መሆኑን ካሰበች ስህተት ይመስለኛል ብለዋል። የቬኔዙዌላው ተቃዋሚና በሽግግር መሪነት የምዕራባውያንን እውቅና ያገኙት ሁዋን ጓይዶ ለቀጣዮቹ 15 ዓመታት ከፖለቲካ ታግደዋል ሲሉ ፕሬዚዳንቱ ኒኮላስ ማዱሮ ባለፈው ሳምንት ስለሰጡት መግለጫ ተጠይቀው ነበር። ልዑኩ ሲናገሩም ቢበዛ ለቀጣዮቹ 15 ቀን ሊቆዩ የሚችሉት ማዱሮ ራሳቸው ለሌላ 15 ዓመት በቦታው ስለማይኖሩ ይሄ ለጓይዶ የሚያሳስብ አይሆንም ብለዋል። አንድ የብራዚል ዳኛ በሰጡት ውሳኔ የአገሪቱ ፕሬዝዳንት የመጋቢት 22ን የመፈንቅለ መንግስት መታሰቢያ ቀን ማክበር እንደማይችሉ አስታወቁ። የነገው ቀን ማለት መጋቢት 22 ወይንም እንደ አውሮፓ አቆጣጠር መጋቢት 31 1964 ብራዚል ውስጥ የወታደር አምባገነናዊ ስርዓት በመፈንቅለ መንግስት ስልጣን ላይ ተቆናጠጠበት ቀን ነች። እና የብራዚል ፕሬዝዳንት ጃይር ቦልሶናሮ አብዮት አካሄደው ስልጣን ያዙበትንና የፕሬዝዳንት ሆዋን ጓላራን መንግስት የጣሉበትን 55ኛ ክብረ በዓል በወታደራዊ ስነ ስርዓት ለማክበር ነበር አቅዳቸው። ዳኛ ኢቫኒ ሲልቫ ዳሉዝ ይህን አይነት ክብረ በዓል ማክበር በመካሄድ ላይ ካለው የዲሞክራሲ ግንባታ ሂደት ጋር አይጣጣምም በማለት ነው አይቻልም ያሏቸው። ካስፈለገም ምክር ቤቱ ሊያጸድቀው ይገባል ሲሉም አክለዋል ዳኛው። ጸጥታዋ ባልተረጋጋባት በደቡባዊ ምስራቅ የአፍጋኒስታን ክፍለ ሀገር ጋዝኒ ውስጥ በሚገኝ አንድ ትምህርት ቤት ላይ ዛሬ ቅዳሜ የደረሰ የአዳፍኔ ጥቃት እስካሁን በደረሰ ወይም ባገኘነው አሃዝ መሰረት 4 ተማሪዎች ገድሎ ሌሎች ከ12 በላይ አቁስሏል። ታሊባን በመንግስቱ ላይ አዲስ የጥቃት ርምጃ በጀመረበት በዚህ አደጋ ስትራቴጂካዊት የሆነችዋን አንዲት የሰሜናዊ ምስራቅ ወረዳንም ተቆጣጥሯል። የክፍለ ሀገሩ መንግስታዊ ቃል አቀባይ አሪፍ ኑሪ ለአሜሪካ ድምጽ በሰጡት ቃል ከቆሰሉት 15 ሰዎች መካከል 2 መምህራን ይገኙባቸዋል። በቃል አቀባዩ ገለጣ መሰረት መንግስት የአደጋውን ምክንያት እያጣራ ይገኛል። አድማጮች፣ ለሰዓቱ ያሉን ዜና በዚሁ አበቃ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ቀዳሚው በትላንትናው ምሽት የተጀመረ ውይይት ነው። ለጥያቄው መልስ በሕገ ወጥ የመሬት ግንባታና ቤቶችን የማፍረስ እርምጃ እንዲሁም ሕገ መንግስቱ ቤቶቻቸው ለፈረሰባቸው ዜጎች የሚሰጠውን ከለላ ይመለከታል። ቀደም ብዬ እንደጠቆምኩት በትላንትናው ምሽት በጀመረው በዚህ ውይይት ሕገ መንግስታዊ ጉዳዮች አዋቂው አቶ ደረጀ ደምሴና የድሬዳዋ ከተማ መሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በትላንቱ ዝግጅቷ እልባት ካደረገችበት ትጀምራለች።
አመሰግናለሁ አሉላ። ለጥያቄው መልስ ህገወጥ የመሬት ይዞታና በተያዙ ቦታዎች ላይ የተሰሩ ቤቶችን ማፍረስ እያስከተለ ስላለው ማህበራዊ ቀውስና ጉዳዩን ስለሚመለከት ህግ ትላንት በጀመርነው መሰረት ይቀጥላል። ያድማጮችን ጥያቄ የሚመልሱልን በኢትዮጵያ ከአዲስ አበባ ቀጥሎ በትልቅነቷ ሁለተኛ የሆነችው የድረዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ዶክተር ደራራ ሁቃ እንዲሁም የህገ መንግስት ምሁርና ጠበቃ አቶ ደረጀ ደምሴ ከቦስተን ናቸው። አቶ ይልማ ለምጣሰው በኢሜይል በላኩልን ጥያቄ የዚህን ክፍል ዝግጅት እንጀምራለን። በማሳሰቢያችሁ እንደገለጻችሁት ከሆነ የድረዳዋ እቅድ አርቆ አሳቢነትና ብልህነት የሚንጸባረቅበት ነው። እንዴት ስራ ላይ ሊያውሉ እንዳቀዱ እስቲ ዶክተር ዳራራን ጠይቁልኝ ብለዋል አቶ ይልማ ለም።
የተገበረ ያሉ ህጎች፣ ደንቦች፣ መመሪያዎች፣ አዋጆች ከመሬት ጋር ተያይዞ ያሉት ማፍረስና ህገወጥ ሰፋሪዎችን ወይንም መሬት ወራሪዎችን በህግ የመጠየቁ ነገር በግልጽ የተቀመጠ ህጋዊ እርምጃ ነው። ነገር ግን እኛ እንደ ድሬዳዋ አስተዳደር በአራት ምክንያቶች አክሽን ከመውሰድ የጥናት አማራጭ መርጠናል። አንደኛ ከአስራ አምስት ሺህ እስከ 20 ሺህ የሚገመት ቤት ማፍረስ በኋላ እኛ እንደ አስተዳደር ልንወጣው የማንችል ማህበራዊ እና ኢኮኖሚያዊ ቀውስ ውስጥ ያስገባናል ብለን ስጋት አለን። ምክንያቱም በአማካይ እንኳን አንድ ቤተሰብ ውስጥ 4 ሰው ቢኖር 2 ልጅና ባልና ሚስት ቢኖሩ ብለን ካልኩሌት ብናደርግ ከ15000 እስከ 20000 ቤት በምናፈርስበት ጊዜ ከ60000 እስከ 80000 ሰው ከቤቱ ይፈናቀላል። አሁን ባለው በአገሪቷ ባለው ተጨባጭ ሁኔታ ከ60 ሺህ እስከ 80 ሺህ ሰው ከቤት አፈናቅለን ምን ልናደርግ ነው? ማህበራዊ ቀውሱን ኢኮኖሚያዊ ቀውሱን መወጣት ከባድ ፈተና ነው የሚሆነው ማለት ነው። አንድ በዚህ ምክንያት ወደ አክሽን ከመጨቆላችን በፊት ነገሮች በጥንቃቄ ተጠንተው የተሻለ ሌላ አማራጭ በሚል ወስነናል። ሁለተኛው ምክንያታችን በከተማችን ከፍተኛ ደረጃ የደረሰው የህገወጥ የመሬት ወረራ እና ግንባታ አሁን የደረሰበት ደረጃ ላይ የደረሰው በህብረተሰቡ ህግ የመጣስ የመጣ ብቻ ሳይሆን አስተዳደሩም እንዳስተዳደር የራሱ አስተዋጽኦ አለ። ጥፋቱ የህዝብ ነው ይለን ህዝብ ላይ ሁሉንም ነገር መደፍደፍ አልፈለግም። ጥፋቱ ምንድነው? በአስተዳደር በኩል ያለው ሁለት ነጥቦች ናቸው። አንደኛው የህግ የበላይነትን ማስከበር ባለመቻል የመጣ ነው። ከ15000 እስከ 20000 ህገወጥ ቤት ሲገነባ በአገር ደረጃ ባሉ ህጎች መሰረት ማስከበር ባለመቻል የመጣ ችግር ነው። በሁለተኛ ደረጃ ተቋማዊ ተግባርና ኃላፊነታችንን ለመንግስት በአግባቡ አልተወጣን። ከነኚህ ሁለት ምክንያቶች የተነሳ ከአስተዳደሩ ህብረተሰቡ ብቻ ሳይሆን መንግስትም ኮንትሪቢዩት አድርጓል የሚል እምነት ስላለ የጥናት አማራጩ በሁለተኛ ደረጃ ለዚህ ነው ተመረጠው። አራተኛውና የመጨረሻው ወደዚህ የጥናት አካሄድ እንድንገባ ያደረገን አስተዳደራችን ያለው የፖለቲካ ግለት እንዳይባባስ ስለምንፈልግ እንግዲህ 20000 ቤት ያለምንም ቅድመ ሁኔታ ማፍረስ አስተዳደራችን ልዩ የፖለቲካ ፍላጎት ያላቸው አካላቶች እንዳሉ ግልጽ ነው። ስለቅርብ ጊዜ ድረስ መረጋጋቶች የሉም፣ ሰዎች ይሞታሉ፣ ቤቶች ይቃጠላሉ፣ የተለያየ አጀንዳ ይዞ ሰዎች ወዲያ ወዲህ የሚንቀሳቀሱበት ነገር ስላለ የለውጡ ተቋማዎችም ይህን ነገር አጀንዳ አድርጎ ሊንቀሳቀሱ ይችላል የሚል ስጋት ስላለ ከነኚህ አራት ምክንያቶች የተነሳ ጥናት ማጥናት አለብን። በጥናት መወሰን ያለብንን ነገር መወሰን አለብን። እነኚህ የምንወስናቸው ነገሮች ከማህበራዊ ሁኔታ አንጻር፣ ከኢኮኖሚያዊ ሁኔታ አንጻር፣ ከህጋዊ ሁኔታ አንጻር እና ከፖለቲካዊ ሁኔታ አንጻር በደንብ ተፈትሸው ፌር የሆነ ዲሲሽን መስጠት አለብን በሚል ነው ወደ ጥናቱ ልንገባ ይቻል ነው።
በጣም አመሰግናለሁ ዶክተር ደረራ ለሰጡኝ ሰፊ ድሬዳዋ ከተማ ሬቲጆታ ማብራሪያ። ጠበቃ ደረጀ፣ አሁን በሰሙት ላይ ገዝተው ከሰፈሩት ዜጎች እንዲሁም የድሬዳዋ ከተማ አስተዳደር ካቀደው የመፍትሄ ሐሳብ አንጻር የሚሰጡን አስተያየት አለ ከህግም አንጻር?
እሺ፣ አመሰግናለሁ። በመጀመሪያ ዶክተር ደራራ የሰጡት ማብራሪያ በጣም እኔ ደስ ብሎኛል። የዚህ አይነት ፕሮሰስ ለመከተል መወሰናቸው የሚያስመሰግናቸው ነው። አዋጅ ቢኖርም አዋጁን ስሜታዊነት ወይም ደግሞ ወዲያውኑ ተግባራዊ ለማድረግ ከሚደረጉ ግፊቶች ወይም ሀሳቦች በመነሳት ተግባራዊ ለማድረግ ባለመቸኮላቸው ረጋ ብለው የተለያየ አቅጣጫ አነጻጽረው የሰዎችንም ችግር በማየት መልስ ለመመለስ መሞከራቸው በጣም ጥሩ ነው። ትንሽ የእርሳቸው ቃል አይመስለኝም፣ የአዋጁ ቃል ይመስለኛል። ግን ቤት ግንባታ የህዝብ ወረራ የሚለው ቃል በጣም ለኔ ፕሮብሌም አለኝ። እዛ ቃል ላይ ወረራ የሚለውን ባንጠቀም ደስ ይለኛል። አለ ህግ የተያዙ የመሬት ይዞታዎች ናቸው እነዚህ። ወረራ ከውጭ የሚመጣ የጠላት ወረራ ነው ወረራ የሚባለው። እነዚህ እዛው ነዋሪ የሆኑ ሰዎች ኢትዮጵያ ዜጋ የሆኑ የትኛውም ቦታ ሄዶ መኖር መብት ያላቸው ኢትዮጵያ ውስጥ ድብቅ ሳይሆን በፊት ለፊት መንግስት እያየ ቤት ሰርተው ካርታ ወስደው መንግስት ጽሕፈት ቤት እያስመዘገቡ ውል ተዋውለው ውሉን እያስመዘገቡ በጉቦም ወይም በትክክለኛ ባልሆነ አሰራርም ወይም በማጭበርበርም ይሁን ብቻ በፊት ለፊት ይኖሩ የነበሩ ሰዎች ናቸው። አሁን እዚህ ሀገር ራሱ ከእንግሊዝ ሀገር በጣም የቆየ ህግ አለ። አድቨርስ ፖዚሽን ይባላል። አድቨርስ ፖዚሽን ማለት አንድ ሰው በጣም ኦፕን በሆነ ሆስታይል በሆነ ማንም ሰው በሚያየው ሁኔታ አንድ መሬት ይዞ 21 አመት ከቆየ መሬት ይወስድ በቃ። ምክንያቱም ህጉ ምንድነው የሚለው? ባለቤቱ ያንን ሄዶ ማስከበር ኃላፊነት አለበት። አሁን ያ ኢትዮጵያ ውስጥ ይኖር ማለት አይደለም። በህጉም እንኳን በመንግስት በፊት ለፊት የተሰሩ ነገሮች ከተወሰነ ጊዜ በኋላ የተወሰነ እውቅና ይሰጣቸዋል፣ በትክክል ባይሰሩም ማለት ነው። አንዳንዶቹ እኮ 3-5 ጊዜ ተሽጠዋል። የድሬዳዋ ህዝብ ባለፈው መንግስት ባወጣው ስታቲስቲክስ ትንሽ የቆየ ነው። ወደ 341,834 ተብሎ ነው የተጻፈው። ጠቅላላ እሳቸው እንደጠቀሱት 4 ብለዋል። በኢትዮጵያ ያው 4.5 ብለው ነው ያወጡት መንግስት እያንዳንድ ቤት የሚኖረው ሰው። ስለዚህ 100,000 ሰው ነው የሚፈናቀለው ማለት ነው። 350 ወይም አድጎም ይሁን 400,000 ደርሶም ከሆነ 100,000 ሰው የሚፈናቀል ከሆነ 1/4 ተፈናቀለ ማለት ነው። የዛ ከተማ በጅምላ መሰራት ራሱ ትንሽ ፕሮብሌም አለ። ምክንያቱም እያንዳንዱ ሰው የተለያየ ክሌም ነው ያለው። ምናልባት ቀጥተኛ ጉቦ ሰጥቶም ይሆናል ወሰደው፣ ወይም ምንም አይነት ካርታ ላይኖረው ይችላል። አንዳንዱ ደግሞ ካርታ መንግስት ከሰጠው ሰው ተዋውሎ ገዝቶ አስመዝግቦ ሊሆን ይችላል። መደረግ ካለበት የእያንዳንዱ ሰው ኬዝ ለብቻው መታየት አለበት፣ በጅምላ ሳይሆን። መንግስት ቦታውን አያስከብር፣ ህጉን አያስከብር ማለት አይደለም። እርግጥ እነዚህ የወጡ ህጎች ናቸው፣ አዋጆች ናቸው። አዋጆች ግን ከህገ መንግስቱ የሚጻረሩ ከሆነ ተግባራዊ መሆን አይችሉም። አዋጅ ከህገ መንግስት መጻረር አይችልም። የህገ መንግስት መብትን መንፈግ አይችልም። እነዚህ አዋጆች ተመራጭ በፓርላማ የወጡ ቢሆንም እንኳን ፓርላማው ህገ መንግስት የሚጻረር አዋጅ ማውጣት ስለማይችል እንዴት ነው የእያንዳንዱን ግለሰብ ታይታይ በጅምላ መታየት ይችላል ወይ? የእያንዳንዱ ግለሰብ ታይቶ እንደየ ሁኔታው ይሄ ሰውዬ እንደውም ምንም አይነት መብት የለውም፣ ይሄኛው ደግሞ እኛ ራሳችን ያስቀመጥነው ካርታ ወስዶ ተዋውሎ የገዛ ሰው ስለሆነ መነሳት ካለበትም ሙሉ ካሳ መከፈለው ይገባል። ይሄኛው ደግሞ ስላለው ምናልባት ግማሽ ካሳ ይሆናል የሚከፈለው። የሚሄዱበት ቦታ መዘጋጀት ይኖርበታል። እና ፍትሃዊ አሰራር በተለያዩ ኮንስቲቱሽኖች ዱ ፕሮሰስ ይባላል። ዱ ፕሮሰስ መጀመሪያ የአንድ ሰው ንብረት ከመወሰዱ በፊት ያ ሰውዬ ይነገረዋል። ይሄ ንብረትህ በትክክለኛ ያስከው ስላልሆነ እንወስደው ነው ወይም ተይዟል፣ መተህ በዚህ ጊዜ ተከራከር፣ ያለህን ማስረጃ አቅርብ እና አንደኛ ኖቲስ ያስፈልጋል። ሁለተኛ ደግሞ ኦፖርቹኒቲ ቱ ቢ ሄርድ፣ የመስማት እድል የማስረዳት እድል መሰጠት አለበት ለግለሰቡ፣ በጅምላ ሳይሆን ለእያንዳንዱ ሰው። ከዛ በኋላ የዛ ሰውዬ ጉዳይ ታይቶ ይፈረዳል። አሁን ሰው መሄጃ ስለሌለው ነው ሚዲያ ጋር እየሄደ የሚጮኸው። ፍርድ ቤት ቢሄድ ከፍርድ ቤት ፍትህ እንደሚያገኝ አድርጎ አይወስደውም። በዚህ አይነት አሰራር ህዝቡ ብሶቱን የሚገልጽበት ፍትህ የሚያገኝበት ስርዓት መቀመጥ አለበት። ያ መሆን የሚችለው ፍርድ ቤቶች የመንግስትን መመሪያ ከህገ መንግስቱ ጋር ይጻረራል አይጻረርም የሚለውን መፈተሽ ሲችሉ፣ የሞራል ካሳ በሚያዩበት መፍረድ ሲችሉ፣ ከሳሽ ደግሞ የጠበቃ ወጪ ማስከፈል ሲችሉ፣ ፌዴራል ፍርድ ቤቶች በየክልሉ ተቋቁሞ ለሰዎች ለፍርድ አክሰስ በሚሰጡበት ጊዜ ሰዎች ድንጋይ ከመወርወር ሚዲያ ጋር ሄደው ከማልቀስ ወደ ፍርድ ቤት መሄድ ይጀምራሉ።
እስቲ ከአድማጭ የመጣውን ጥያቄ ላሰማው። ዶክተር ደረጀ መጀመሪያ
ሰላም። የጥያቄና መልስ ፕሮግራም አዘጋጆች፣ የኔ ጥያቄ በህገ መንግስቱ ዙሪያ ነው የሚሆነው። ህገ መንግስቱ አንድ ትልቅ የሚባል በሀገሪቱ ውስጥ የሚገኝ ማህበረሰብ እኔን አይወክለኝም የሚል ማህበረሰብ አለበት። ከዛ ውጭ የተለያዩ የፖለቲካ ምሁራንና አዋቂዎች ለምሳሌ አንጋፋው ሻለቃ ዳዊት ወልደ ጊዮርጊስ ህገ መንግስቱ የተሰራው እንዲያጋጭ፣ በሀገሪቱ ውስጥ ብጥብጥ እንዲፈጥር፣ አንድን የፖለቲካ ኃይል በስልጣን ላይ እንዲያቆይ ታስቦ ነው፣ ስለዚህ ሙሉ በሙሉ መወገድ አለበት ያሉት አስታውሳለሁ። ሌሎችም እንደዚሁ ምሁራኖች በዚህ ዙሪያ ላይ ከፍተኛ አስተያየቶችን ሲሰጡ ቆይተዋል። በአንጻሩ ደግሞ በሰዓቱ ወይም በወቅቱ ህገ መንግስቱ በተረቀቀበት ሰዓት ተወክለናል የሚሉ በፖለቲከኞቻቸው የተወከሉ ማህበረሰቦች ደግሞ ይህ መንግስት ህገ መንግስት እንዳይነካ ብለው ደግሞ አንድ ጫፍ ላይ የቆሙ ደግሞ ማህበረሰቡን የፖለቲካ አክቲቪስቶችም አሉ። ይሄ ደግሞ በአሁኑ ሰዓት በመንግስት ላይ ወይም እየተደረገ ባለው የለውጥ ጎዳና ላይ ከፍተኛ የሆነ እንቅፋት ወይም መሰናክል እየፈጠረ ነው። ይህንን እንዴት ማጣጣም ይቻላል? መወገድ የሚለው ሙሉ በሙሉ ተወግዶ አዲስ ህዝብ የተወያየበት ህገ መንግስት መረቀቅ አለበት የሚለውና እንደገና ደግሞ ይሄ እንዳይነካ፣ ይሄ ህገ መንግስት የእኛን መብት ያስከበረ ስለሆነ እንዳይነካ የሚሉ ደግሞ ሌላ ጫፍ ላይ የቆሙ አሉ። እና ይህንን እንዴት ማስታረቅ ይቻላል? መንግስቱስ በዚህ ጉዳይ ላይ ምን አይነት ሚና ሊኖረው ይገባል የሚለውን ነው። በጣም አመሰግናለሁ።
እሺ፣ ጠበቃ ደረጀ።
እኔ የህገ መንግስቱን ጉዳይ በሁለት መልክ ነው የማየው። አንደኛ ከምርጫ በፊት ምን አይነት መስተካከል ያስፈልገዋል? ሁለተኛ ደግሞ ምርጫ ካለፈ በኋላ ህገ መንግስት መሻሻል ይችላል ወይ እንዳለው ወይ መቀየር ይችላል ወይ የሚለው ነው። ለምንድን ነው ያን ያልኩት? አሁን ባለው የትራንዚሽን ሁኔታ ህገ መንግስት መቀየር መሞከር ማለት በጣም ከባድና የማይሞከር ነገር ነው በእኔ አመለካከት። ምክንያቱም ህገ መንግስት የሁሉም ሰው የኢትዮጵያ ዜጋ በሙሉ የሚሳተፍበት የሚወያይበት ከዛ በኋላ ህልሙን የሚገልጽበት እንዴት አብረን እንኖራለን በሰላምና በፍትህ የሚለውን የሚመልስበት ዶክመንት ነው። ያን አሁን ባለው ሁኔታ ለማድረግ በጣም አስቸጋሪ ይመስለኛል። ቢያንስ 5-10 ዓመት ይፈጃል ህገ መንግስት በደንብ ተዋይቶ እያንዳንዱ ጉዳይ ለኮንስቲቱሽናል አሰምብሊ አቋቁሞ ለማጽደቅ። ከማንኛውም ግሩፕ ማንኛውም ቡድን የሚሸነፍበት ህገ መንግስት ለሀገሪቱ አይጠቅምም። የሚያሸንፍበት የሁሉም መብት የሚጠበቅበት ህገ መንግስት የበላይነት መብቱ በሚነፈግበት ጊዜ በፍርድ ቤት ከሶ መብቱን አስከብሮ የሚኖርበት ሲስተም የግድ መፈጠር አለበት። ያን ለማምጣት ይሄ ህገ መንግስት ኮምፕሊት መቀየር አለበት አሁኑኑ የሚለው የተወሰኑ ነገሮች መሻሻል አለባቸው። ከምርጫው በፊት የራሱን የቻለ የተለያዩ የኮንስቲቱሽናል ጥያቄዎችን መወሰን የሚችል ፍርድ ቤት ከሌለን ምርጫው ራሱ ተደርጎ ተሸነፉ የሚሉ ተጭበርብሯል ምርጫው የሚሉ ሰዎች ወይም ቡድኖች መኖራቸው አይቀርም። እነሱ ከሰው የት ነው የሚሄዱት ብለን ስናይ ባለፈው በአሁኑ ኮንስቲቱሽን ደቡብ ህዝቦች ጋር ነው መሄድ አለባቸው ፍትህ ለማግኘት። በዚህ አይነት ሁኔታ ያለው ኮንስቲቱሽን ለምርጫው በጣም እንደውም ጎጂ ነው ባይ ነው። ስለ ኮንስቲቱሽኑ ከመነጋገራችን በፊት ሁላችንም ጊዜ ወስደን ብናነበው ጥሩ ነው። ሁሉም ነገሩ መጥፎ አይደለም፣ ሁሉም ነገሩ አሻጥር የተቀመጠ ነው የሚለውን አልስማማም። ብዙ መብቶች ይሰጣል፣ ነገር ግን እነዛን መብቶች የምናስከብርባቸውን መንገዶች በሙሉ ደግሞ ይዘጋል። ስለዚህ ያ ደግሞ ለማንም አይጠቅምም። አሁን ለምሳሌ የትግራይ ክልል ከሷል ፍርድ ቤት፣ ግን በወልቃይትን ጉዳይ በተመለከተ የወጣው መመሪያ የተቋቋመው ኮሚሽን ህገወጥ ነው ብሎ ያ ክስ የት ነው የሚሄደው? ሄዶ ሀውስ ኦፍ ፌዴሬሽን ጋር ነው የሚሄደው፣ ፍርድ ቤት ሳይሆን። አንድ ድምፅ ያለው ደቡብ ህዝቦች ናቸው፣ ትግራይ 7 ድምፅ ነው ያለ። ስለዚህ ይሄ ኮንስቲቱሽን ለማንኛውም አናሳ ቡድን ብሄር አይጠቅምም እና አመሰራረቱም ግለሰቦች መብታቸውን እንዲያስከብሩ ፍርድ ቤቶች ጠንካራ አቋም እንዲወስዱ ተደርጎ ስላልሆነ ከምርጫው ተያይዞ የሚመጡትን ማንኛውንም ችግሮች ለማስተናገድ የሚችል ኮንስቲቱሽን አይደለም። ከዛ በኋላ ግን መንግስት ነፃ ምርጫ ከመረጠ በኋላ ለኮንስቲቱሽን መቀየር ቢያወራ እና ብንወያይበት ችግር የለው። ብዙ ከተስማማ ይቀየራል፣ ካልተስማማ አይቀየርም።
ወደ ቀጣዩ ጥያቄ ሊሄድና ተያያዥ የሆነ ጥያቄ ነው ለዶክተር ደራራ። ቀደም ብለው እሳቸው ጀምረው ነበረ መሬት በህገ ወጥ የተያዘው አንዳንዴ አስተዳደሩም ተሳትፎበት አለበት ብለዋል። አንድ ጥያቄ ግን በፌስቡክ ያደረሱን ጥያቄ ምንድን ነው የሚለው፣ መሬትን በህገ ወጥ የቸበቸቡና ኪሳቸውን ያደለቡ ሰዎች አሁንም ብዙዎቹ ስልጣን ላይ ሆነው ነገር ግን ከነሱ ገዝታችሁ ቤት ሰራችሁ ተብለው መሬቱን የማን እንደሆነም ላያውቁ የሚችሉ ወይንም ስለ ህገ መንግስቱ መሬት መሸጥ መለወጥ መከልከልም ምንም ሐሳብ የሌላቸው ሰዎች የሚቀጡበት ምክንያት ምንድን ነው? ምን ያህሉ ነው መሬት የሸጠ የለወጠ በህግ የተጠየቀው ይላሉ። ከዚህ ጋር እስቲ አያይዘው ቀደም ብለውም መለስበታለሁ ብለው ነው የተውትና ምን ያህሉ ነው ለፍትህ የቀረበው?
ጥሩ ነው። እዚህ ከሌብነት ጋር ተያይዞ መሬት የሚሸጡ ሰዎች ባለስልጣናትም ይሁኑ ሌሎች ደላሎችም የሚጠየቁበት የህግ አግባብ አለ። በዛ መሰረት በእስር ላይ ያሉ የመንግስት የስራ ኃላፊዎችም አሉ፣ ሌሎች በዚህ ነገር ውስጥ እጃቸውንም ያስገቡ አካላት አሉ። በዛ ውጪ ሞር እኔ ቅድም ከጀመርኩት አንጻር አስተዳደሩ ራሱ ኮንትሪቢሽን አለው። የመጀመሪያው አስተዋጽኦ የህግ የበላይነትን ማስከበር አለመቻል ነው። በህግ ለመንግስት ተቋማት የተሰጡ ከዚህ ከመረጥ ጋር ተያይዞ ህግን የማስከበር ኃላፊነቶች አሉ። በህግ በአዋጆች በደንቦች የተሰጡ እነኚህን ኤክሰርሳይዝ ማድረግ ባለመቻል ሜዳዋ ላይ ባለፉት 8 ዓመታት እስካሁን የተገነቡ ከ20,000 በላይ ግንባታዎች አሉ ብለን ያነሳ ነው ማለት ነው። ስለዚህ ከዚህ አንጻር የህግ የበላይነትን ማስከበር አለመቻላችንን የሚገልጹ አንዳንድ አንቀጾችን መጥቀስ እፈልጋለሁ። ድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ የተቋቋመበት አዋጅ አለ። አዋጅ ቁጥር 46/2008 ከ 43 ንዑስ አንቀጽ 10 ላይ ምን ይላል? ቢሮው ህገወጥ ግንባታዎችን ይቆጣጠራል፣ ህጋዊ ስርዓትን ያስይዛል ይላል። ቢሮው ይህን በህግ አግባብ የተሰጠውን አውቶሪቲ ኤክሰርሳይዝ፣ ሌላው በድሬዳዋ ከተማ ውስጥ ያለውን ህገወጥ የቦታ ይዞታና መስፋፋት ስርዓት ለማስያዝ እና ለመከላከል የወጣ ደንብ ቁጥር 24/1998 በዚህ ደንብ አንቀጽ 10 ንዑስ አንቀጽ 1 ላይ ምን ይላል? ህገወጥ የግንባታ እንቅስቃሴ ከጅምሩ የማስቆም ኃላፊነት መሬቱ የሚገኝበት የቀበሌ አስተዳደር ይሆናል ይላል። የቀበሌ አስተዳደሮቻችን በከተማ ያሉ የቀበሌ አስተዳደሮች በዚህ መልኩ አልተንቀሳቀሱም ባለፉት 7-8 ዓመታት በወቅቱ መቆጣጠር ሳንችል። አሁን ህብረተሰቡ ብዙ ወጪ አውጥቶ ብዙ ነገር ሰርቶ አሁን ያለበት ደረጃ ላይ ደርሷል እና እንደ መንግስት የኛ ኮንትሪቢዩሽንም አለበት ብለው ከዚህ አንጻር ነው። ከውጪ እዚሁ ደንብ 24/1998 ላይ ንዑስ አንቀጽ 4 ላይ ምን ይላል? ህገወጥ ግንባታን በማስቆም ሆነ ህገወጥ እንቅስቃሴ ውስጥ ያለውን ሰው በቁጥጥር ስር አውሎ ለህግ ለማቅረብ የሚደረገው እንቅስቃሴ በአቅራቢያው የሚገኝ ፖሊስ ጣቢያ በማናቸውም ጊዜ ማስፈጸም ግዴታ አለ። ፖሊስ ጣቢያዎቻችን ብዙ ናቸው። ድሬዳዋ ላይ የእኛ ኮንትሪቢዩሽንም እዚህ ውስጥ አለ የሚለው ከዚህ አንጻር ነው።
እንደው እዚህ ጋር ቆም ላርጎትና ይሄ እንግዲህ በድሬዳዋ ብቻ ሳይሆን አሁን የገለጹልን ሁኔታ የመንግስት ተቋማት፣ የመንግስት ፖሊስ፣ የቀበሌ መስሪያ ቤቶች ህግን ለማስፈጸም እርምጃ ያለመውሰዳቸው በሀገር አቀፍ ደረጃ እናንተ ድሬዳዋ ያዛችሁት አሰራር እንዲታሰብበት እርሶ ምን መልእክት ያስተላልፋሉ? ቀደም ብሎ ከነሷቸው ምክንያቶች አንጻር ከሀገሪቱ ኢኮኖሚም ከህዝቡ ቤት የለሽ መሆንም እንዲታሰብበት ምን ማድረግ አለባቸው ሌሎቹ ከተሞች ወይንም ክልሎች?
እንደ አከባቢው ነባራዊ ሁኔታ ይወሰናል። ለምሳሌ እኛ እንደ ድሬዳዋ አስተዳደር ባለፉት 7-8 ዓመታት በህጉ መሰረት መሬትን ከማስተዳደር አንጻር፣ ህገወጥን ከመከላከል አንጻር ጥሩ ነገር ተሰርቶ ቢሆን ኖሮ ዛሬ ከፍተኛ የሆነ ህገወጥ ግንባታ የኛ ችግር አይሆንም ነበር። ጥቂት ቁጥሮች ናቸው የሚኖሩት። እነኛን ጥቂት ቁጥሮች በሀገሪቷ ከመሬት ጋር ተያይዞ ባሉ ህጎች መሰረት ተጠቅሞ ህጋዊ እርምጃ ወደ መውሰድ ይኬዳል ማለት ነው። ስለዚህ እኛ የምናስተላልፈው መልዕክት ሁሉም አስተዳደር የራሱ የሆነ የአመራር ዜቤ፣ የአመራር አካሄድ ይኖረዋል። በአካባቢው ደግሞ ያለው ሁኔታም ይወስነዋል። ነገር ግን ሁኔታዎችን በአግባቡ በማጠን ብዙ ጥያቄ የማያስከትሉ ለውጡን የሚቃወሙ ኃይሎችም ደግሞ መግቢያ ቀዳዳ እንዳይፈጥርላቸው ጥንቃቄ በማድረግ አነስተኛ ቁጥር ያላቸው ከሆነ የሚመጣው ሪስክ ማኔጅ ማድረግ ስለሚቻል ወደ ማፍረሱ እና ወደ ማስለቀቁ አክሽን መግባት ይቻላል በህጉ መሰረት። ከዛ ውጪ ልክ እንደኛ አይነት ትላልቅ ቁጥር ያላቸው አካባቢዎች ደግሞ ጉዳዩን ቆም ብሎ ማየት አለባቸው። ጥናት መካሄድ አለበት። ሊመጣ የሚችለውን ሶሻል ክራይሲስ፣ ኢኮኖሚያዊ ክራይሲስ፣ ፖለቲካዊ ክራይሲስ እነኝን ሁሉ ከግምት ውስጥ ያስገባና በአካባቢው ያለውን አስተዳደርም ባላንስ አድርጎ ማኔጅ አድርጎ ሊያስኬድ የሚችል አካሄድ መከተል አለባቸው የሚል አለኝ። ምክንያቱም የድሬዳዋን በእርግጠኝነት ስለማውቀው ተናገርኩ እንጂ ሌላ ቦታም ጥርጣሬ አለኝ። ሁሉም ህብረተሰቡ ጋር ብቻ ችግሩ ይኖራል የሚል እምነት የለኝም።
እሺ፣ አመሰግናለሁ። ወደ ኋላ እንደው ወደ ማጠቃለያ ላይ ለእርሶ በቀጥታ የመጣ ጥያቄ አለ። ወደ ጠበቃ ደረጃ አልፋለሁ። ጠበቃ ደረጃ፣ በፌስቡክ ከመጡልን ጥያቄዎች አንዱ እሳቸውም ደምሴ ሪማ ይባላሉ፣ ሀገር ሀገር ሆና እንድትቆም ይሄ የጎሳ ፌዴሬሽን የብሔር ፌዴሬሽን ቢቀየር ግጭት የሚቀንስ ይመስለኛል ይላሉ። ህገ መንግስቱ ቢፈተሽና የብሔር ግጭትን የሚያስነሱ ጉዳዮችና አንቀጾች ቢታዩ መልካም ነው፣ እዚህ ላይ የመፍትሄ ሐሳብ ተጠቁሙ ይላሉና እስቲ እርሶም መልስ ህገ መንግስቱን በተመለከተ ማለት ነው።
በህገ መንግስቱ በመናያበት ጊዜ ህገ መንግስት በህዝብና በመንግስት መካከል ያለ ኮንትራክት ነው፣ ውል ነው። ኢትዮጵያ ህገ መንግስት ለየት የሚያደርገው ምንድነው? ከግለሰብና ከመንግስት መካከል ካለው ውል በተጨማሪ ብሔርና ብሔሮች
ብሔረሰቦች
የሚል ጥቷል። አሁን በህግ በኩል ለምሳሌ ንብረት እንላለን። ንብረት የአዲስ አበባ ወይም ድሬዳዋ ብሔር ንብረት ነው ምናምን ይባላል። እነዚህ አባባሎች ናቸው እንጂ በህግ ሪሊ ምንም አይነት ትርጉም የላቸውም። አሁን የአንድ ኦሮሞ የሚባል ብሔር ፍርድ ቤት ቆሞ ሊከስ አይችልም። የአንድ ግለሰብ ነው የሚከስ፣ የአንድ ግለሰብ መብት ነው የሚነፈገው። እና ኦሮምኛ እዚያ አካባቢ መናገር አይቻልም ቢባል የሚነፈጉት ግለሰቦች ናቸው። አሜሪካ ያለው ኦሮሞ መብት አይደለም የሚነካው፣ ወይም ሌላ ቦታ ያለው እነዚያ ግለሰቦች ናቸው። አልቲሜትሊ ኮንትራቱ መሆን ያለበት ግለሰብ፣ መንግስት ግለሰብን ምን ማድረግ ይችላል? ኮንስቲቱሽን እኮ ማለት ያለንን መብት ለተወሰኑትን መብቶች ለመንግስት እንሰጥና በዛ እንተዳደራለን። አሁን ኢትዮጵያ ውስጥ ለ27 ዓመት ያህል በዚህ ሁኔታ ኖረናል። ብዙ ሰዎች የተለያየ ትምህርት ተሰጥቷቸው አመለካከታቸው በጣም በተለያየ መልክ ከምናቀውም ከምናስበውም በተለየ መልክ ነው ብዙ ነገሮችን የሚያዩት። ይሄ ነገር ይቀየር አይቀየር ምናምን የሚለው ውይይት መልኩን ራሱን መቀየር አለበት። በምን አይነት ሀገር ነው አብረን መኖር የምንችለው የምንፈልገው? ሁላችንም መብት የሁሉንም የግለሰብ መብት የሚያስከብር ሲስተም ምን አይነት ነው? ያ አይነት ውይይት መምጣት አለበት። ያንን ከማምጣታችን በፊት ማንኛውም ኢትዮጵያዊ በዜጋነቱ ያለው መብት በፈለገው የኢትዮጵያ መሬት ላይ በነጻነት እንዲገለገል ቢነካበት እንዲያስከብር የሚያስችል ስርዓት ማምጣት አለበት። ክልሎች ይሄ ሰውዬ አንተ የዚህ ክልል ሰው አይደለም መውጣት አለበት ካሉ መክሰስና ማስቀጣት የምንችልበት ሲስተም መኖር አለበት። ከዛ በኋላ ወደ ሚቀጥለው ህልም ውስጥ መግባት እንችላለን። ሁለተኛ ደግሞ ራሱ ውይይቱ ፌዴራሊዝምን በተመለከተ ምን አይነት ፌዴራሊዝም ነው የምንፈልገው? አሁን ያለው ፌዴራሊዝም ወረራ እንኳን ጠላት ቢመጣ መቋቋም የምንችልበት ፌዴራሊዝም ነው ወይ? ክልሎች የራሳቸው ጦር ማዘጋጀት ወይም አልኩት ካልሆነ የሚሉበት መንገድ መሄድ ከቀጠሉና ያ ነገር እየሰፋ ከሄደ አገሪቷን ምን አይነት ድክመት ውስጥ ይከታታል? ክልል የሚለውን ኮንሰፕት መቀየር መቻል አለብን። ክልል ማለት ኤክስክሉዥነሪ ዞን፣ የተከለለ ማለት ነው። ይሄ የኔ ነው የሚል ነገር መቅረት መቻል አለበት። ማንም ሰው እዛ ቦታ ያለ ሰው ከየትም ይምጣ የትም እኩል ከማንኛውም ኢትዮጵያዊ ጋር እኩል መብት አለ። የዜግነት መብት ክልል መብት ይበልጣል እና ያ የማንኛውም ትግራይ ሰው አዲስ አበባ መጥቶ የመኖር ጋምቤላ ያለው ሰው ኦሮሚያ ትግራይ ሄዶ በእኩልነት የመኖር መብት መረጋገጥ አለበት። ያም የሆነው ፍርድ ቤቶች የሰዎችን መብት የግለሰቦችን መብት ማስከበር ሲችሉ ነው። ለዛ ደግሞ ፌዴራል ኮንስቲቱሽኑን መተርጎም መቻል አለባቸው የፌዴራል ኮርቶች በጠቅላላ። ጠቅላይ ፍርድ ቤት ደግሞ የመንግስትን መመሪያዎች የክልሎችን መመሪያዎች የህገ መንግስት በሚጻረሩበት ጊዜ የግለሰቦችን መብት በሚነኩበት ጊዜ እነዛ ህጎች ትክክል አይደሉም ብሎ ውድቅ ማድረግ መቻል አለበት። ክልሎች የተሰጣቸውን የፌዴራል ኮርት የተሰጣቸውን መመሪያ አንድ ሰው አስራ አምጣ ወይም አንድ ሰው መጥቶ እዚህ ፍርድ ቤት ቀርቦ ቃሉን እንዲሰጥ ብሎ በሚሰጡበት ጊዜ ካልተቀበሉ ፍርድ ቤቱ ፖሊስ ልኮ ያንን ሰው አሳስሮ ማስመጣት መቻል አለበት። እና የዚህ አይነት ሲስተም ከሌለ አገሪቷ እንደ ሀገር በአንድ ስትሮንግ ገቨርንመንት ልትመራ አትችልም።
አመሰግናለሁ። ጠበቃ ደረጀ ደምሴ፣ ለዶክተር ደራራ የመጣውን ጥያቄ ላሰማ። ዶክተር ደራራ ከድረደዋ የመጣ ይመስለኛል ጥያቄው፣ በኢሜይል ነው የመጣልን። በህገ ወጥ መንገድ መሬት በመውረር ቤት የሚሰሩት በተደጋጋሚ ህጋዊ እንዲሆኑ ተደርገዋል። ሆኖም በእነኚህ ጊዜያት በህጋዊ መንገድ ተደራጁ ማህበራት ቤት መስሪያ ሰጣችሁ ታቃላችሁ ወይ? ወደፊትስ የታሰበበት ነገር አለ ወይ ይላሉ። ከዚያም የተሰሩ ህገ ወጥ ቤቶችን ህጋዊ ለማድረግ የሊዝጉን እንዴት ልታደርጉት ነው ይላሉ። ሁለት ጥያቄ ነውና
ጥሩ ጥያቄ ናቸው የተነሱት። አስተዳደሩም ኮንትሪቢዩሽን አለበት ካልኩበት አንደኛው ምክንያት በህጋዊ መንገድ ነዋሪዎች ወይንም ዜጎች መረጥ አግኝቶ የሚኖሩበትን ቤት የሚሰሩበትን ሁኔታ የማመቻቸት ኃላፊነት በህግ ለሚመለከታቸው ተቋማት ተሰጥቷል። ስለዚህ ይህንን በአግባቡ ባለመተግበር በከተማዋ በየጊዜው እየጨመረ የሚመጣውን የህዝብ ቁጥር ማዕከል ያደረገ የመረጥ ዝግጅት አድርጎ በህጋዊ መንገድ ለሚገባቸው ነዋሪዎች የማስተላለፉ ስራ በአግባቡ ባለመሰራቱ ምክንያት ነው ሰው በቤት ክራይ በኑሮ ውድነት ወዳገኘው ቦታ ሄዶ የሆነ ጎጆ ቀልሶ መኖር የጀመረበት አካሄድ አለ። ስለዚህ እንደ ማስተካከያ እርምጃ ይህንን ችግር ለመቅረፍ አስበን እየሰራን ያለነው አንዱ ዜጎች በህጋዊ መንገድ መረጥ የሚያገኙበትን ሁኔታ ማመቻቸት ነው። ስለዚህ ከዚህ አንጻር ጠያቂው የጠየቁት ጥያቄ አሁን በቅርብ ድሬዳዋ አስተዳደር ውስጥ ላሉ የመንግስት ትምህርት ቤት አስተማሪዎች ቁጥራቸው ከ1000 በላይ የሚሆኑ መምህራን በማህበር ተደራጅቶ ቤት መስራት እንዲችሉ 120,000 ካሬ ሜትር ቦታ በአስተዳደሩ ካቢኔ ወስነን ሰጠናል። የመረጥ ዝግጅቱንም ከዚህ ጎን ለጎን በሰፊው እየሰራን ነው ያለ ነው። ከሰኔ 30/2011 በኢትዮጵያ አቆጣጠር 216 ሄክታር ቦታ ለሰው ለመስጠት ዝግጁ የሆነ በእጃችን ይገባል ብለን ነው የምናስበው። አሁን የመረጥ ዝግጅቱ ከ70% አካባቢ ነው ያለው አፈጻጸሙ። ስለዚህ ያስተዳደሩ ነዋሪዎችን በቀጣይ ፕራዮሪታይዝ ያደርግን አሁን መምህራንን አስቀድመናል። በቀጣይ ደግሞ እንደዚሁ በህጋዊ መንገድ የህግ ማቀፍን ስላለው ማለት ነው ግራጆ የመኖሪያ ቤት ተመስራት በዛ በመጠቀም ያስተዳደሩ ነዋሪዎች ተጠቃሚ እንዲሆኑ ብሩ ነገር ነው ያለው። ሁኔታዎችን እያመቻቸን እየሰራን ነው ጀምረናል በሚል መመለስ እፈልጋለሁ።
እሺ፣ በጣም አመሰግናለሁ። በመጨረሻ የማጠቃለያ እንዲሆነን ቀደም ብሎ ዶክተር ደራራ እንዳስረዱን በክልሎች ውስጥ የሚካሄደው ቤት የማፍረስ እርምጃ በአዋጅም የተደገፈ ነው። በአሁኑ ጊዜ ግን በአገሪቱ ውስጥ ካለው ሁኔታ አንጻር የፌደራል መንግስት ምን ሊያደርግ ይችላል? እነኚህን አዋጆች ይርጋ ባሉበት ይቁሙ የሚል መብት የለውም እንዴ? ማን ነው ይሄንን በአገር አቀፍ ደረጃ አስቆሞ ድረዳዋ የሚከተለውን አካሄድ እንዲከተል? ምክንያቱም ይሄ ነገቴ ነው። አንድ የመንግስት አካል ይሄንን አዋጅ በአዋጅ ሊሽር አይችልም? በአሁኑ ሰዓት
ይችላል። አዋጅን በአዋጅ ሊሽር ይችላል። የሚያወጣው ፓርላማ ነው። ፓርላማው ሌላ ህግ አውጥቶ ሊቀይረው ይችላል። በጣጣሙን ጊዜ ሊያራዝመው ይችላል። ለሚፈናቀሉ ሰዎች በመጀመሪያ የሚደረጉ ነገሮችን ዘርዝሮ የሚያስፈልገውን ቅድመ ዝግጅት አድርጎ የሚያስፈልገውን ባጀት መድቦ እነዚህ ነገሮች ሁሉ ከተስተካከሉ በኋላ የአዋጅ ተግባራዊ ይሆናል ማለት ይቻላል። ብዙ መንገዶች አሉ። ፍርድ ቤት ደግሞ በደንብ ቢኖር ኖሮ ፍርድ ቤቶች ይህንን ነገር እያንዳንዱ ግለሰብ ክስ መስርቶ ሁኔታው እንዲታይ ማስደረግ ይችል ነበር።
አመሰግናችኋለሁ። እዚህ ላይ እናጠቃልላለን። ዶክተር ደራራ ሁቃ በድረዳዋ የመሬት ልማትና አስተዳደር ቢሮ ኃላፊ፣ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
እሺ፣ ጠበቃ ደረጀ ደምሴ ቡልቶ ቦስተን ማሳቹሴትስ የህግ ባለሙያ በቅርቡ ደግሞ አዲስ አበባ ላይ ተደርጎ በነበረው ቪዥን ኢትዮጵያ ወይንም የራይ ኢትዮጵያ ሰባተኛ ጉባኤ ላይ ባቀረቡት ጽሑፎ ህገ መንግስቱን በደንብ ፈትሸዋል። ለዚህ ነው ለዚህ ውይይት የጋበዝኩት። አመሰግናለሁ ስለዚህ።
በጣም አመሰግናለሁ ነው።
አመሰግናለሁ
ሁላችሁንም።
አሜን።
አድማጮች እንደተከታተላችሁት ለጥያቄው መልስ ነበር የቀደመው። እንግዶቻችንን እናመሰግናለን። አሁን የቅዳሜው ምሽት ፕሮግራማችን ሌላ ውይይት ያስከትላል። ትኩረት የኢትዮጵያ ወቅታዊ ጉዳይ ተወያዮች ዶክተር ሽመልስ ቦንሳ በዚህ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት የዋሽንግተኑ አቶ ግዛው ለገሰ እንዲሁም የዮት ሚዲያ መስራችና ዋና አዘጋጁ አቶ ቴዎድሮስ ጸጋይ ናቸው። ቀደም ብዬ እንዳልኩት በትላንትናው ምሽት ጀምር ያደረግነው ውይይት እልባት ካደረግንበት ነው የሚነሳው። አቶ ቴዎድሮስ በሰጠው አስተያየት ላይ አቶ ግዛው የሚመልሱትን እናስከትላለን። በቅድሚያ ግን የማስታወሻውን ድምጽ
ኢትዮጵያ ውስጥ ያለው ፍርአትና መዋቅር ካልተለወጠ ወይም ያንን የመቀየር ጉዞ በቁርጠኝነት ተነጋግረን ለሁላችንም ጥላና ለሁላችንም አስማሚ የሚሆን እንደፈለግን ልንለያይበት የምንችል ግን መጨረሻ ላይ ሀገር የሚባል ግድግዳ ሀገር የሚባል ቤት መኖሩን የሚያግባባ መዋቅርና ህገ መንግስት ካልሰራን በስተቀር ባለፉት 27 28 አመታት የነበረውን ማህበራዊ ካፒታል የነበረውን ማህበራዊ እሴት እየበላ የቆየ ፍርአት ስለነበረ ነው አሁን ያለው ሁኔታ የተፈጠረው። አሁን በስልጣን ላይ ያለው ቡድን ኢትዮጵያዊነትን ያቀነቀናል ብዬ አላምንም። ኢትዮጵያዊነትን ካቀነቀነም ባንደበት ብቻ ነው። እንዲሁም ደግሞ ሌሎች ማህበረሰቦችን ለማስቀየም የሚጥር አይደለም የተባለው ስህተት ነው። ለማስቀየም የማይፈልገው ጽንፈኛ የኦሮሞ ብሔረተኞችን ብቻ ነው።
አቶ ግዛው የአቶ ቴድሮስን አስተያየት ሰምተዋል። ያለፉትን 27 አመታት በጠመንጃ ብርታት የመጣ ሰላም ነበር ያቆየው። አገር የሚባል ቤት አይኖረንም ሲል ጠበቅ አድርጎ ይከራከራል። እርሶ ያቀረቡትን አስተያየት በተቃርኖ ነው የመለሰውና እድሉን ለእርሶ ላድርግ።
እሺ፣ በመሰረቱ ችግራችን የስርዓት የህገ መንግስት መሆኑም በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ዘርን ያተኮረ የጥላቻ ፖለቲካ ማራመዱን ለሰላሳ አመት ኢትዮጵያዊ ስንል የታገልንበት አላማ ስለሆነ ቴዎድሮስ ወደዚህ ካምፕ ስለመጣ እንኳን ደህና መጣህ እለዋለሁ።
የት ነበርኩኝ?
አይ ስምቼ ስለማላቅ ማለቴ ነው።
ስህተት ነው እሱ፣ ስህተት ነው። እኔ ከዚህ ውጭ እምነት ያንጸባረኩበት ጊዜ የለም። በፖለቲካ ውስጥ ድምጽ ማሰማት ከጀመርኩበት ጊዜ ጀምሮ አገሩ የህገ መንግስትና የመዋቅር ችግር እንዳለበት በተደጋጋሚ ስገልጽ ቆይቻለሁ እና ልክ ያልሆነ አንድምታ ስላለው ነው ጣልቃ የገባሁት። ይቀጥሉ።
ጥሩ ላርማው። ቴዎድሮስ ይሄንን ስርዓትና ህገ መንግስት ከኛ ጋር ሆኖ ለመቃወም ድምጽ ለማሰማቱ እንኳን ደህና መጣ ልለው እወዳለሁ።
አሁንም ቢሆን ይቅርታል። ይህንን ድምፅ እኔ መገናኛ ብዙሀን እድል ማግኘት ከጀመርኩበት ጊዜ ጀምሮ አሰማው የነበረ ድምፅ ነው። እርስዎ አልሰሙትም ማለት እኔ አላደረግኩትም ማለት አይደለም እና እንደ አዲስ መጪ አድርገው የሚያቀርቡትን ስዕል ይተዉት እያል
የወትሮውም ድምፄ ነው ነው የሚለው ቴዎድሮስ። ወደ መከራከሪያ ጭብጣችሁ እንሂድ።
ምንም ችግር የለውም። ዋናው ነጥብ በመሰረቱ ችግራችን የስርዓት የህገ መንግስት የማንነት ፖለቲካ መሆኑን ሰላሳ አመት አብዛኛዎቹ ኢትዮጵያውያን የታገልንበት እና ዛሬም የጸናንበት ጉዳይ ነው። በእኔ አመለካከት ዶክተር አብይ ኢትዮጵያ ውስጥ አሁን ለውጡን የሚያራምደው ሀይል የሚመራው ሀይል ህዝባዊ ወያኔ ሓርነት ትግራይ ከስልጣን ያገለለው ሀይል ይሄንን ራዕይ ይከተላል ብለን እናምናለን። የእኔና የቴዎድሮስ ልዩነት ምንድን ነው? ቁርጠኝነት፣ ፍጥነት ያለው ለውጥ እንዴት ይመጣል በሚለው ላይ ነው። ቴዎድሮስ እንደሚለው እኔም ለውጡ ስርዓቱና ህገ መንግስቱ መለወጥ እንዳለበት ባምንም ግን የሚለወጥበት መንገድ በእኔ ህይወት ባየኋቸው ደርግ እንዳደረገው ወያኔ እንዳደረገው በጉልበት በአንድ መሪነት በጉልበት እንዲሆን አልፈልግም። ለውጡ ዘላቂ እና አስተማማኝ ሊሆን የሚችለው ያለፉት ስርዓቶች ደርግና ወያኔ እንዳደረጉት ምንም ነገር በጉልበት ማህበራዊ ድጋፍ ሳይኖራቸው ለዜጎችን ንቃተ ህሊናና የአስተሳሰብ ስልት ሳይለውጥ በሚሊተሪ ሀይል ወይንም በፖለቲካ ሀይል አለመደረጉ ተገቢ ነው። በተለይም ደርግ ከዛ ደግሞ በበለጠ ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያውያን ማህበረሰብ ውስጥ የነበረውን ሶሻል ካፒታል በጣጥቶ የሄደ ሀይል ነው። ደርግ ሲመጣ፣ ወያኔ ሲመጣ ኢትዮጵያውያን ከፖለቲካ ውጭ ያሉት ጎረቤት ከጎረቤት ማህበርተኛ ከማህበርተኛ የተሳሰረ በጎሪጥ የማይታይ አንዱ ለአንዱ የሚያስብ ማህበራዊ ግንኙነቶች ነበሩት። ዶክተር አብይ ዛሬ ተነስተው አክራሪዎቹን መቀሌ የተደበቁትን ወይንም የኦሮሞ አክራሪ ጽንፈኛ ብሔርተኞችን ወይንም የአማራ ጽንፈኛ ብሔርተኞችን ወይንም ሌሎችን ጽንፈኛ ብሔርተኞችን እንደ መለስ ዜናዊ ወይንም እንደ ደርግ ወይንም መንግስቱ ኃይለማርያም እስር ቤት አግብቶ ለውጥ አምጥቻለሁ ወይ ኢትዮጵያ ውስጥ ሊመጣ የሚችለው እልቂት የእርስ በርስ ጦርነት የሀገር መፍረስ ሊያሳስበን ይገባል። ስለዚህ ለውጡ በብልሃት በትዕግስት በሆደ ሰፊነት መደረግ አለበት። ልዩነቱ ያለው እዛ ነው። ያንን ደግሞ ለማድረግ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ብቸኛ አማራጭ ብቸኛ መሪ አርቆ አሳቢነት አስተዋይነት ያለው የዶክተር አብይ ቡድን ነው። ሌሎች የሉም። ሌሎች አንድም በስልጣን ሊመጡ የሚችሉ ሰዎች የሉም። እኔ ከእንግዶች በእድሜ ስለምልቅ አገር አማራጭ ሳይኖር አገር ሊመራ የሚችል የሰላማዊ ህዝቡን የዕለት ተዕለት ሰላምና የኢኮኖሚ ደህንነት ሊጠብቅ የማይችል አገር ሊመራ የሚችል ኃይል ሳይኖር አገር ማፍረስ በኃይለ ሥላሴ ጊዜ አድርገነው አይተናል። በደርግ ጊዜንም ወያኔ እንዲገባ በር ከፍተናል። ከደርግ የበለጠ አይመጣም በማለት እኔና ቴዎድሮስ ስርዓቱ ህገ መንግስቱ መቀየር ያለበት በሚለው እንስማማለን። ግን እዛ እንዴት እንደርሳለን የሚለው እኔ የምፈልገው የማህበረሰብ ድጋፍ ባለው የዴሞክራቲክ ገጽታ ባለው የዴሞክራቲክ ባህሪ ባለው የሰዎችን ህልውና ህይወት ሊጠብቅ በሚችል ዝግምተኛ ግን ጠለቅ ያለ የኤሊቱ መግባባት ያካተተ መሆን አለበት ነው ማለት።
መልካም ጥያቄዎች አሉ። አቶ ግዛው ለሁሉም እድል እንድሰጥ መልሼ ያነሳለሁ። እርሶ በሚሉት አቅጣጫ ላይ የሚፈለገው መዳረሻ አያደርሱንም የሚሉ ጥያቄዎች አሉ። የቴዎድሮስም ሐሳብ እንዲሁ በተጓዳኝ የሚታይ ነው። መለስ ብለን ግን እንመለከታለን። ዶክተር ሽመልስ የእርሶ ነው እድሉ። በሁለቱም ተወያዮች የቀረቡትን አስተያየቶች ሰምተዋል። አሁን የሀገር ተስፋ አስቆራጭ ሁኔታ እንደው እንደ ማብቂያ ተደርጎ መታየት የለበትም የሚለውን ጠበቅ አድርገው፣ ነገር ግን ለዚያ ያበቃ ሁኔታ በብዙዎች ልብ ውስጥ የገባ የሚመስለውን እናያለን። የፖለቲካ መሪዎችን ጨምሮ በአንድ ወገን ተስፋ የሚሰጡ ሁኔታዎች ፈነጠቁ ይባላል፣ በሌላኛው ወገን ደግሞ ስጋቱ ከቀን ወደ ቀን እየበረታ ይልቁንም የሚያሳስብ ጉዳዮች እየገዘፉ መሄዳቸው የመንግስትም በቁርጠኝነት እርምጃ መውሰድ አለመቻል፣ ተቀባይነት የሌላቸው የሚባሉ ድርጊቶች በተፈጸሙበት እርምጃ አለመውሰዱ ይበልጥ ለዚያ ስጋትና ፍራቻ በር የከፈተ ይበልጥም ዋስትና ያጣ ሁኔታ እንዲፈጠር አድርጓል ባዮች እየበረከቱ ነው። ምን ይላሉ?
ትክክል ነው ማለት ቅድምን በውይይቱ ላይ እንደሰማ ነው ተስፋ የሚሰጥ ነገር እንዳለ ሁሉ የሚያስጨንቅ ጉዳይ በየጊዜው የሚታይ ነው። በዛ ላይ ሁላችንም የምንለያይ አይደለንም። ተስፋ አለ፣ እንደገና ደግሞ ፍርሃት አለ እና ተስፋችንን ለምልሞ ፍርሃታችን ደግሞ ተወግዶ የተሻለ ሀገር ለመገንባት ሁሉንም በኩል የምታይ ሀገር ለመስራት ምን እናድርግ የሚለው ጥያቄ ነው እና በዛ ጥያቄ ውስጥ ቅድም ቴዎድሮስ መሰረታዊ የሆነ ስርዓታዊ እና መዋቅራዊ ለውጥ ያስፈልጋል ያለው ትክክል ነው። ሁላችንም ብዙ ጊዜ ጉዳይ የሚከታተሉ ሰዎች የሚያጠኑትም ሰዎች የሚሉት በግለሰብ ላይ የሚጠለጠል ለውጥ በእጅም መንገድ አያስኬደም። ግለሰቦች ግን በጣም ወሳኝ አይደሉም ማለት አይደለም። ስለዚህ የጠቅላይ ሚኒስትር አብይ አስተዳደር ብዙ ነገሮችን መስራት የሚችልበት የታሪክ አጋጣሚ ተፈጥሮለታል። ግን እነኚህ በዚህ አጋጣሚ የተፈጠሩ እድሎች እንዳያመልጡ የሚባለውን ለውጥ ተቋማዊና መዋቅራዊ ማድረግ የግድ አስፈላጊ ነው። ብዙ ጊዜ የኢትዮጵያ ችግሮች መሰረታዊ የሆነ ስርዓታዊ ችግሮች ናቸው። የመንግስት ባህሪ ወይም ስቴት የምንለው ባህሪ ነው መሰረታዊ በሆነ መንገድ መለወጥ ያለበት። ብዙ ጊዜ መንግስታት ወይም ገቨርንመንት የሚባሉት ቢለዋወጡ ስቴት የሚባለው መንግስት ግን ባህሪያቶችን ይዞ ነው ያለው እና ያንን የመለወጥ ትልቅ ስራ ነው መሰራት ያለበት እና ይሄ ትልቅ አጋጣሚ ነው ያለው እና ከግለሰቦች ላይ ከተንጠለጠለ ለውጥ ወደ ስርዓታዊ ወደ ነው ለውጥ መሰረታዊ ወደ ሆነ መዋቅራዊ ወደ ሆነ ለውጥ መሸጋገር ይኖርብናል። ፍጥነቱ በየት መንገድ ይምጣ የሚለው አይ ቲንክ ሁለተኛ ሰከንድ ጀኔሬሽን ጥያቄዎች ይመስሉኛል። የመጀመሪያው ጥያቄ ምንድን ነው፣ የለውጡ ምንነት ምን ይመስላል፣ ምን መምሰል አለበት የሚለው ጉዳይ ይመስለኛል። ስለዚህ እኔ በአሁኑ ሰዓት ያሉ ስጋቶችን አቅልዬም አላያቸውም፣ ምክንያቱም ሰዎች ላይ የተፈጸሙ ጉዳቶች ናቸው፣ የሀገርን ህልውና አደጋ ላይ የጣሉ ፈተናዎች ናቸው።
መልካም ዶክተር ሽመልስ እንድንነጋገርበት የሚጠይቅ አንድ ሀሳብ ሰንዝረዋል። ምን አይነት ለውጥ ብዙ ሊያነጋግር የሚችል ትልቅ ሀሳብም ይመስለኛል። በጨረፍታም ቢሆን በእርግጥ ምን አይነት ለውጥ ቢሁሉም የሆነች ሀገር ብለዋል። መቼስ ነው የሚፈለግ የሚባል ነገር ካለ መቼስ ነው ያ መንገድ ተጀመረ የሚባለው ለርሶ? ዛሬም ሰዓታችን አለቀ። ጀመር አደረግን እንጂ አልገፋንም። በሚቀጥለው ሳምንት ግን ሙሉ ውይይቶችን በተከታታይ እንደምናቀርብ ቃል እንገባለን። ለዛሬ ሰዓት በማለቁ ሰፋ ያለውን ውይይት ማቅረብ ባለመቻላችን ይቅርታ እንጠይቃለን። ለአሁኑ ግን እንግዶቼን አቶ ግዛው ለገሰን፣ ዶክተር ሽመልስ ቦንሳንና አቶ ቴድሮስ ጸጋዬን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮቻችን የማጠቃለያ ዜና አሰማለሁ። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ ዛሬ አዲስ አበባ ባልደራስ ምክር ቤት ባልደራስ ውስጥ ሊሰጥ የነበረው ጋዜጣዊ መግለጫ በፖሊስ ተከለከለ። ጋዜጣዊ መግለጫው ሊሰጥ የነበረው በራስ ሆቴል ሲሆን ዩኒፎርም የለበሱ የአዲስ አበባ ከተማ ፖሊሶች ጋዜጠኞች ወደ ራስ ሆቴል እንዳይገቡ ከልክለዋል። ሊሰጥ በታቀደው በዚህ ጋዜጣዊ መግለጫ ላይ የቪኦኤ ዘጋቢ የመንግስት ሚዲያ አባላትን እንዳላየ ገልጾልናል። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ከአዳራሽ ውጪ በጥሪው መሰረት በቦታው ለተገኙ ጋዜጠኞች መግለጫውን ሊሰጥ ሲልም ፖሊሶች በአካባቢው የሚገኙትን ሰዎች በሙሉ ስፍራውን እንዲለቁ በመጠየቃቸው መግለጫው ሳይሰጥ ቀርቷል። ጋዜጣዊ መግለጫው እንዳይሰጥ ፖሊሶች ለምን እንደከለከሉ የሰጡት ምክንያት የለም። ቪኦኤ አቶ እስክንድርን ለማነጋገር የሞከረ ቢሆንም ዛሬ አስተያየት መስጠት እንደማይችል፣ ነገር ግን በሚቀጥለው ሳምንት መግለጫ እንደሚሰጥ አስታውቋል። አርማጮቻችን፣ ከመጀመሪያው የዜና እወጃ በኋላ የጠቅላይ ሚኒስትር ጽፈት ቤት መግለጫ ማውጣቱን ሰምተን ወደ ዘጋቢያችን ለመደወል ሞክሬ ነበር፣ መስመሩ አልተባበረኝም። በነገው ፕሮግራማችን መግለጫው በተለይ ዛሬ ባቀረብነው የባልደራስ ዜና ጋር የተያዘ ከሆነ የምናቀርብ መሆናችንን ከይቅርታ ጋር እገልጣለሁ። የቬኔዙዌላ ህዝብ ዛሬ ቅዳሜ ሁለት አይነት አቋም ያዘ ሰላማዊ ሰልፍ አደረገ። አንዱ የሩሲያና የቻይና ውቅና ያላቸውን ፕሬዝዳንት ኒኮላስ ማድሮስን የሚደግፍ፣ ሌላው ደግሞ የዩናይትድ ስቴትስና የሌሎች 50 ያህል ምዕራባውያን አገሮችን የሚደግፉትን ሁዋን ጋይዶን የሚደግፍ። ለሰዓቱ ያለን አጥር ያለ ማጠቃለያ ዜና እዛ በቃ።
ዝግጅታችንን አገባደልን አድማጮች። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነገ የሜትር ባንድ ለውጥ ያደርጋል። ከነገ ምሽት ጀምሮ በ19ና በ22 ሜትር ባንዶች ባጭር ሞገድ ላይ ታገኙናላችሁ። ዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ተጠናቋል። አስተናጋጅ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ሰናበታለሁ። ነገ እሁድ ታዲያ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ቀጠሯችሁ ከአሜሪካ ድምጽ ጋር ይሁን። በእኔ በኩል ሰላም።